Voice of America.
በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራ የኢትዮጵያ ልዑካን ቡድን ከዩናይትድ ስቴትስ መንግስትና ከተወካዮች ምክር ቤት አባላት ጋር በጸጥታ ጥበቃ ትብብርና ሌሎች አስተዳደራዊ ጉዳዮች ዙሪያ ውይይት አካሂዷል። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዲሁም ከሴኔት የውጭ ጉዳይ የውጭ ግንኙነት ኮሚቴ መሪዎች ጋር የተደረገውን ውይይትና የተገኙ የትብብር ስምምነቶችን እንዲያብራሩ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምን ሄኖክ ሰማግዜር በስቱዲዮ ጋብዞ አወያይቷል። በተጨማሪም የጎረቤት ሀገሮችን ጸጥታ ጥበቃና ግንኙነት አስመልክቶ ለተነሱ ጥያቄዎች መልስ ሰጥተዋል። ወደ ቃለ
እዚህ ጉብኝት ዋና ዓላማ አንደኛ ኢትዮጵያን ጨምሮ 72 የሚሆኑ ሀገሮች አባል የሆኑበት የዓለም ጸረ ሽብር ጥምረት ግሎባል ኮሊሽን ቱ ካውንተር ISIS የሚባለው ስብሰባውን ያካሄድ ነበር። በዛ ስብሰባ ላይ ለመሳተፍ ነው። ከዛ በተጨማሪ ደግሞ ከአሜሪካ መንግስት ከፍተኛ ባለስልጣናት በተለይም ከውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት፣ ከኮንግረስ አባላት፣ ከሴኔት አባላት ጋር በኢትዮጵያና አሜሪካ ግንኙነት እንዲሁም በአካባቢያዊ ጉዳዮች ላይ ለመወያየት ነው። በጣም ፍሬያማ የሆነ ቆይታ ነበረ። ኢትዮጵያና አሜሪካ ለረጅም ጊዜ የቆየ በጋራ ጥቅም ላይ የሚያተኩር ግንኙነት አላቸው። ይሄ ግንኙነት ተጠናክሮ በሚሄድበት ሁኔታ ላይ በአሜሪካና በኢትዮጵያ መንግስት በኩል ውይይት ተካሂዷል። ቀደም ሲል እንዳልኩት በጣም ውጤታማ ጉብኝት ነበር።
እንግዲህ ውጤታማ ጉብኝት ነበር ብላችኋል። በዩናይትድ ስቴትስ በተለይ የወታደራዊ ስልጠና እንደዚሁም ደግሞ የደህንነት መዋቅሩን በማሻሻል ረገድ ቃል የተገቡ ተግባራዊ የሆኑ ተጨባጭ የሆኑ ይዛችኋቸው የምትመለሱ ጉዳዮች አሉ?
ይሄ እንግዲህ ቀደም ሲል እንዳልኩት ወደ 72 ሀገሮች ያሉበት ነው። ከአፍሪካ ወደ 9 ኢትዮጵያ ያለችበት፣ ግብጽ፣ ቻድ፣ ሶማሊያ፣ ጅቡቲ፣ ኒጀር ወዘተ ያሉበት ነው። ሌሎች ዓለም አቀፍ ተቋማትም ያሉበት ነው እና አንደኛ በሀገሮች መካከል ያለውን የልምድ ልውውጥ ነው አስኩሮ ሲሰራ የነበረው። በተለያዩ ንዑስ ዘርፎች ላይ ሲነጋገር ነበር። ዓለም አቀፍ ጥምረት በኩል የሚሰሩ ስራዎች በአንድ ወገን ወታደራዊ ናቸው፣ ሌላ ወታደራዊ ያልሆኑ ዘርፎች አሉ። ለምሳሌ ህገወጥ የገንዘብ ዝውውርን እንዴት መከላከል ይቻላል? የዓለም አቀፍ ሽብር መጸነሻውም መወለጃውም አደጋውም የማህበራዊ ሚዲያ የሆነበት አጋጣሚ ነው የሚታየውና እንዴት ነው የሚጠቀሙት? ይህንን ለመከላከል ለመቆጣጠር አገሮች ምን ማድረግ አለባቸው? ምንስ አድርገዋል? ማን ምን አድርጎ የተሻለ ውጤት አምጥቷል? የሚል ውይይት ነው ሲካሄድ የነበረው። ከዛ ውጭ ግን በተጨባጭ አሁን ወደሚደረግ እርዳታና ድጋፍ ላይ ያተኮረ ነበረ። በአጠቃላይ አሸባሪ
ይህንን የሚያነሳውት ተግባራዊ የሆኑ ምክንያቶችና ችግሮች ስላሉ ነው። የአፍሪካ ህብረት ጉባኤ በተጠራበት ወቅት እንዲያውም የሩዋንዳው ፕሬዝዳንት ፖል ካጋሜን ጨምሮ የአፍሪካ መሪዎች በዚህ ጉዳይ ላይ አትኩሮት ሰጥተው ሰላም አስከባሪ ኃይሏን አፍሪካ በራሷ ገንዘብ የምታዋቅርበትና የምታቋቁምበት መንገድ ሁሉ እስከ መፈለግ የተደረሰበት ስለሆነ ነው። አስቀድመው ከተባበሩት መንግስታት ድርጅት የሚገኙ እርዳታዎች አስተማማኝ ባለመሆናቸው ይህንን በተመለከተ እንደው በስብሰባው ላይ አንስታችሁ የተወያያችሁበትና አጽንኦት ሰጥታችሁ በዚህ ላይ ትብብሩ የወታደራዊ የስልጠናና የገንዘብ ድጋፍ ያስፈልጋል ብላችሁ ያነሳችሁት ጉዳይ ከሆነ ነው የሚጠይቀው።
እንግዲህ በዚህ ጥምረት ስር ያሉ አገሮች አንዱ የሌለው ሌላው አለው። ስለዚህ መተባበር ይቻላል። ለምሳሌ የመረጃ ልውውጥ ነው። በአገሮች መካከል የመረጃ ልውውጥ ሊደረግ ይችላል። ድንበር ይጋራሉ። አደጋው ድንበር የለሽ ከመሆኑ አንጻር የድንበር ቁጥጥሩ፣ የኢሚግሬሽን ቁጥጥሩ ምን መሆን አለበት? እሱም የውይይት ርዕስ ነው።
ጥሩ። ኢትዮጵያ በአህጉሩ እንኳን ባይሆን በአካባቢው ሀገሮች ያላትን የጸጥታ ጥበቃ የአካባቢ ጸጥታ ጥበቃ ሚና እንመልከት። በቅርብ ጊዜ እንደተመለከትነው በተለይ በጅቡቲና በኤርትራ በኩል ሁኔታዎች ትኩሳቶች ከጊዜ ወደ ጊዜ እያየሉ የመጡበት ሁኔታ አለ። ይህን አስመልክቶ ኢትዮጵያ የያዘችው አቋም ምንድን ነው? የያዘቻቸው ጥረቶች ምንድን ናቸው?
እንግዲህ ከኳታር ወታደሮች በኤርትራና ጅቡቲ መካከል ያለው አወዛጋቢ ቦታ መውጣት ተከትሎ በአካባቢው የተከሰተ ሁኔታ አለ። ይህንን ወቅታዊ ሁኔታ የኢትዮጵያ መንግስት በጥሞና በቅርብ የሚከታተለው ጉዳይ ነው። በዚህ ረገድ የአፍሪካ ህብረት የወቅቱ ኮሚሽነር የተከበሩ ሙሳ ፈኪ ያወጡት መግለጫ አለ። ይሄ እንደ አውሮፓውያን ዘመን አቆጣጠር ጁን 12 2017 የወጣ መግለጫ ነው። የዚህ መግለጫ ዋናው ጭብጥ ምንድነው? የአፍሪካ ህብረት እውነት አስተላላጊ አካል ወደ ሁለቱ ሀገሮች እንዲሄድ ኤርትራና በጅቡቲ መኩል ያለው ውጥረት ወደ ከፋ ግጭት እንዳያመራ ሁለቱም ሀገሮች አስፈላጊውን እርምጃ ሁሉ እንዲወስዱ የሚጠይቅ ነው። ይሄ የኢትዮጵያ መንግስት የደገፈው አቋም ነው። ከአፍሪካ ህብረት ስብሰባ ጎን ለጎን የተካሄደ የኢጋድ አባል ሀገራት ስብሰባ ነበረ። በዚህ መድረክ ላይ የጅቡቲው የውጭ ጉዳይ ሚኒስቴር ያቀረቡት ጥያቄ ነበር። የጅቡቲ መንግስት በሁለቱ ሀገሮች መካከል ያለው ሁኔታ ጦርነትም ሰላምም አልባ በሆነ መልኩ ሊቀጥል ስለማይችል የአፍሪካ ህብረት እርምጃ እንዲወስድ ጥያቄ አቅርቧል። የሰላም አስከባሪ ኃይል የሚሰማራበት ሁኔታ እንዲመቻች ጥያቄ አቅርቧል። ይሄ የኢጋድ አባላት ሀገራት ውሳኔ የኢትዮጵያ መንግስትም ውሳኔ ተደርጎ ሊወሰድ የሚችለው ይህንኑ።
ስለዚህ ኢትዮጵያ ተደግፋለች ሁኔታውን የሚያጣራ ቡድንም ሆነ እንደዚሁም ደግሞ የሰላም አስከባሪ ኃይል በተለይ በራስ ዱሜራ አካባቢ እንዲሰማራ።
የኢትዮጵያ መንግስት ጉዳዩን በትኩረት ይከታተለዋል። በሁለቱ ሀገሮች መካከል ያለው ሁኔታ እና ውጥረት ከቁጥጥር ውጭ እንዳይሆን የአፍሪካ ህብረት እርምጃ እንዲወስድ ይፈልጋል። የኢትዮጵያ መንግስት አቋም
በተለይ የኤርትራውያን መገናኛ ብዙሃን ድረገጾች በዚህ ጉዳይ አስመልክቶ ኢትዮጵያ የጅቡቲንና የኤርትራን ጉዳይ ለመፍታት ሁኔታውን አጽንኦት ሰጥታ ከመስራት ይልቅ የሁለቱን ሀገሮች ሰላም እና ትብብር ለማበልጸግ ብትሰራ አይበልጥም ወይ የሚሉ ጽሁፎችን ሲያሰፍሩ ቆይተዋል። ይህም በተመለከተ ደግሞ የኢትዮጵያ መንግስት ኤርትራን በተመለከተ የውጭ ጉዳይ ፖሊሲ አወጣለሁ ብሎ ነበረ። ይህንን የት ላይ ናችሁ? መቼ ነው ጊዜ ገደብ አላችሁ የሚወጣበት?
እንግዲህ የኢትዮጵያ መንግስት በየትኛውም ቦታ የሚፈጽሙ ተመሳሳይ አይነት ሁኔታዎች በሰላማዊና በሰላማዊ መንገድ በዲፕሎማሲያዊ መንገድ እንዲፈታ ያለው አቋም ዛሬ ወይም ትላንት አቋም አይደለም። ለረጅም ጊዜ በመርህ ላይ የተመሰረተ አቋም አለው። ከዛ ውጭ ግን ከኤርትራ ጋር ያለውን ሁኔታ በምን አጋጣሚ መሄድ አለበት በሚለው ጉዳይ ላይ መንግስት የያዘው ጉዳይ አለ። በዚህ ላይ አስተያየት ከመስጠት ቆጠባለሁ፣ ግን ጊዜ ሲደርስ ይፋ ይሆናል።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የዛሬ የስቱዲዮ እንግዳችን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። እዚህ በዋሽንግተን ዲሲ ከዩናይትድ ስቴትስ ባለስልጣናት ጋር በውጭ ጉዳይ ሚኒስትሩ ዶክተር ወፅነ ገበዩ የሚመራ ልዑካን ጋር መጥተው ውይይት እያደረጉ ነው። ይህን እንደው በተመለከተ አዲስ የዩናይትድ ስቴትስ ፕሬዚዳንት በህዝብ ተመርጠዋል ዶናልድ ትራምፕ። ኢትዮጵያ ከዩናይትድ ስቴትስ አዲሱ ፕሬዚዳንትና ከአስተዳደራቸው ጋር ያላት ስልታዊ የውጭ ጉዳይ ፖሊሲ ምን ይመስላል?
እንግዲህ ከአሜሪካ ጋር ለረጅም ጊዜ የዘለቀ ወዳጅነት አለ። እንዲሁም ዶክተር ወርቅነህ ገበየው ከአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ሴኔተር ቦብ ክሮከር ጋር ባደረጉት ውይይት ኢትዮጵያና አሜሪካ ግንኙነት የትናንት ብቻ ሳይሆን የዛሬም ነው የሚል በጣም ወዳጅነቱን የሚገልጽ አስተያየት ሰጥተዋል። ሁለቱ ሀገሮች በጋራ ጥቅምና በመከባበር ላይ የተመሰረተ ለረጅም ጊዜ የዘለቀ ግንኙነት አላቸው። ይሄ ግንኙነት እንዲቀጥል በኢትዮጵያ በኩል ብርቱ ፍላጎት አለ። የአሜሪካ መንግስት በአፍሪካ የጸረ ድህነትና የጸረ ልማት ትግል ውስጥ የመሪነት ሚና እንዲጫወት እንፈልጋለን። ይሄ የኢትዮጵያ መንግስት አቋም ነው። በአሜሪካ በኩል ያለውን በቀጣይ የምናየው የሚሆን ይመስለኛል።
ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤቱ በየአመቱ የሚያወጣው የሰብአዊ መብት ይዞታ የእርስዎን መንግስት በከባዱ የሚወቀስ ነውና ይህንን በማሻሻል ረገድ በውጭ ጉዳይም በሀገር ውስጥም ቢሆን የዜጎችን ህይወት ለማሻሻል የምትሰሯቸው ተጨባጭ ስራዎች ምንድን ናቸው? አሁን ሀገሪቱ ያለችው በአስቸኳይ ጊዜ አዋጅ ነውና ይህንን ሁኔታ አጠቃላይ እንዴት ነው ለዓለሙ ማህበረሰብ የምትገልጹት? እናንተ
እንግዲህ ከአሜሪካ መንግስት ጋር በብዙ ጉዳዮች ላይ ተመሳሳይ የሆነ አቋም አለን። በአንዳንድ ጉዳዮች ላይ ላለመስማማት የምንስማማባቸው ጉዳዮች አሉ። ኢትዮጵያ ውስጥ ከመልካም አስተዳደር ከሰብአዊ መብት አያያዝ ጋር በተያያዘ ጉለቶች አሉ። እነሱን ለማስተካከል የተሻለ ለማድረግ መንግስት አበክሮ እየሰራ ነው። ተቋማዊ አቅሞችን የመገንባት ህብረተሰቡ በሰላም ዙሪያ የተሟላ ወቀት እንዲኖረው የማድረግ የሌላውን መፍታከብር ያንተ መፍት እንደሚከበር የማስተማር ስራ ይሰራል። በዚህ ረገድ እንከሌለሽ የሆነ የሰላም ሳይያዝም የዲሞክራሲ አቅምን ብቃት ያለው አገር ማንም የለም። ስለዚህ ይሄ አንደኛው ነገር ነው። ሁለተኛው የኢትዮጵያ መንግስት የሰላም መፍት የሚያከብረው የኢትዮጵያ መንግስት የመልካም አስተዳደር ባይዝ እንዲሰሰን ለተቀን ይሰራው ይሄኛው ነው ወይኛው ነው ወገን ለማስደሰት ብሎ የሚያደርገው አለ። ለኢትዮጵያ መንግስት የሰብአዊ መብት ጉዳይ፣ ለኢትዮጵያ መንግስት የዲሞክራሲ ጉዳይ፣ የህልውናና የመኖሪያ ለመኖር ጉዳይ ተደርጎ የሚወሰድ ነውና ከአሜሪካ መንግስት ጋር በአንዳንድ ጉዳዮች ላይ ያተያይልነት አለን። በውጭ ጉዳይ ሚኒስቴርና በአሜሪካ ውጭ ጉዳይ ሚኒስቴር መስሪያት መካከል የሚካሄድ ውይይት አለ። አንደኛው የውይይት ዘርፍ ወይም መስክ የዲሞክራሲና የመልካም አስተዳደር ጉዳይ ነው።
በጣም ነው የማመሰግነው የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም እዚህ ዋሽንግተን ዲሲ ስቱዲዮአችን ድረስ መጥተው ለሰጡ ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን።
እኔም አመሰግናለሁ።